first presentation would be from Akilo Wendafer, Chair of SOCIP Canada. He would shortly introduce what SOCIP Canada is and what the role of the Ethiopian diaspora should be in defense of human rights. SOCIP is a human rights agency. Branches in some parts of the world as well. We are that part which operates in Canada. And well, certainly, Akilo would introduce SOCIP and the rest of it would follow. We have participated in a number of forums and human rights consultations. For example, we have participated on a yearly consultation with the Foreign Affairs and International Trade Human Rights Consultations. We have knocked on the doors of many people and organizations as we could, for example, Member of Parliament, non-government organizations, and other human rights groups, to create awareness about the situation in Ethiopia and to seek their support in bringing an end to the injustice and violation of rights in our homeland. Today's public meeting is situation pertaining to human and democratic rights in Ethiopia is appalling and our countries to willfully violate basic rights of the Ethiopian people, arbitrarily detain, torture, disappear, and kill. This has become now the norm in Ethiopia. The rule of law is undermined, freedom of expression, freedom of the press, and freedom of assembly, and things like that are completely repressed. Following the May 2005 election, things have really intensified in terms of repression. The government security forces have killed hundreds and detained over 50,000 people. In November 2005 alone, as you all know, about 193 people, peaceful demonstrators, were killed in broad daylight in Addis Ababa. Almost all of the leaders of the opposition, CUDP, and many members of followers both the CDC and UEDF were detained and held incommunicado. Presently, the CUDP leaders, including officials, officially elected members of parliament, journalists, civic society leaders, are awaiting their fate in prison after being charged with fabricated offenses that could lead to this to life imprisonment. What is happening since 2005 is not an isolated phenomenon. The government has been involved in such systemic violations since it came to power in 1991. For example, the leaders of other opposition, for example, EPRP, such as Guy Gabramedhin, and many others were detained in 1991, and their whereabouts is still unknown. In short, they have disappeared. Opposition political parties, such as, again, I would say, related to the Guy, EPRP, OLF, and others, have been denied the right to appear freely. Members and supporters of youth and other parties, human rights advocates, trade union leaders, have been arbitrarily detained, tortured, disappeared, and killed. Many human rights advocates and political activists have also been forced into exile. So it's in this light that we have to begin to think about what is it that the diaspora can do. Definitely, I'm sure you all will agree that this is absolutely unacceptable and it has to change. First and foremost, what can we do in Canada? First and foremost, we can exercise our rights as Canadians, connect with our policy makers, create awareness, and work with them to take the case of Ethiopia at the highest possible office. In short, influence decision makers within the Canadian political system. We are part of this society, and we do have absolute right to exercise and to approach our MPs and ask them to do what's right. MPs are very much accepting, very much accessible. We need to approach them and let them know that what's happening in Ethiopia is absolutely unacceptable. It's human beings that are suffering there, and they should stand for human rights. And I'm sure you can understand that the MPs that are here today, and the representatives and the people that have sent messages of solidarity, is a good example of how the criminal system can respond. So we should really capitalize on that. I would say the government of Ethiopia is very much dependent on foreign aid. For example, Ethiopia has been a top recipient of Canadian aid for some time now. Since Canada has a lot of leverage to set change in Ethiopia. So we should make sure that that leverage is exercised in the best interest of our people. To make sure we can go to our MPs with a common agenda, I would say that there's a lot of consensus in certain areas, and we can present those things to them. For example, to demand that release of all political prisoners immediately and without any condition. I'm sure there's unanimity, although the government wants to say that the diaspora is fractured, but surely there is unity in our demand for the release of political prisoners immediately. So we can demand this thing. Demand that the government of Ethiopia and end all forms of harassment and ill-treatment of human rights defenders and guaranteeing all circumstances that human rights defenders organizations are able to carry out their work without any hindrance. I have no doubt there is consensus in those issues too. And we can also go to our MPs and demand that the Ethiopian government stop the harassment of journalists, respect free press and other rights and fundamental freedoms throughout the country as guaranteed by international standards that Ethiopia has signed. So this is also something that I am sure our MPs can support us with. And again, there's another thing we can ask. We can ask that the government of Canada continue to suspend all direct budgetary supplements to the government of Ethiopia until such time that it respects fully the human rights of our people. This is absolutely fair. This is meaningful as far as I'm concerned. We're not saying aid should not go to Ethiopia. We're not saying our people should not be supported. That is saying there should be no money going into the coffer of the government that replaces our own people. It's our money. We have the right to say the government has to continue to push that line. So these are some of the issues under which we can rally and continue to mobilize support. There'll be other issues, but I'll refer it for later discussion. Thank you very much. By the presence of you, sir, and the representative of the Honorable Maria Mina, I'm so pleased and I'm so encouraged that Canada will do the right thing and will continue to do the right thing. I would like to say there are some good things that Canada has done, but I'm sure we can take it further. We can make sure that the words of John Humphrey, the first person who drafted the Human Rights Code, the Universal Declaration of Human Rights, a Canadian, would be absolutely respected in Ethiopia. Thank you, and I'll pass it to the next person. Okay, I would call Mr. Paul Dewar, MP for Ottawa Centre, to address this meeting.
Thank you very much, and I appreciate people being here today and taking the time to think about people and our extended human family. That's the way I see. That's the way I see politics. I don't see politics as being something that is just about my neighborhood. I see this as we all live in a global village, and we hear that time and time again. But what it really means, and what you're discussing here, is how do you bring that into action and not just read about it and listen to people's rhetoric. I think most Canadians, I know most Canadians, aren't aware of what's going on in Ethiopia and has been going on in Ethiopia. So what you're doing here today is absolutely critical. It is the role of citizens who are knowledgeable to inform their leaders of what is going on in the world. And I can tell you, this has been a problem. I've seen it in Parliament. We've seen it in other conflicts in the world. And so what you're doing here today is so very important. I know that the staff from my colleague, Ms. Mina, will be taking this information back, and knowing that it will get heard and actionably taken, I'm assuring you that. So what do we know? Well, what we know is that things have gone so terribly wrong in Ethiopia. The notion that there was a free and democratic election was what most people in the world believed and didn't follow too closely the events after until most recently. And the problem with that is that people's attention has been taken away to other parts of the world. And this is a constant struggle, and a struggle, you, quite bluntly put, you're going to be facing to get the attention of your elected representatives. I'm not talking about me, of course, I'm here, or my colleague Alexa McDonough or my caucus. But generally speaking, to get politicians to listen. And I would assert that what you need to do is tell them that it's not good enough to wait. It's not good enough. We just celebrated Press Freedom Day this past week. And we know right now in Ethiopia, freedom of the press has been suspended. Journalists are being rounded up. Censorship is taking place. We cannot allow that to happen. And if we know it's happening, we are part of the problem. We are bystanders. So I think it's really critical that people know that after we just celebrated Press Freedom Day, and we just had a year of some of the most violent and horrific circumstances for journalists around the world, that Ethiopia needs to be noted because of what's happened there. We also know there's political killings. There's gender violence. There's people who are being targeted because of their ethnicity. We have unions who, you know, in this country, the right of assembly of unions and to be able to come together as workers. Those rights have been affected. government restrictions on freedom of assembly, detentions of thousands without any kind of charge, unlawful killings. I mentioned abuse of minorities. The Ethiopian Human Rights Council has reported from January to most recently in March, the data I have, and I know there will be more coming, of armed militia, you know, targeting and killing elected members and people who are involved in political parties. If Canadians knew that, and members of parliament and elected representatives knew that, they should be horrified and want to take action. And that's what we really need to do, is to get that information across. So, on that note, my colleague, Alexa McDonough, who is the critic for foreign affairs with the New Democratic Party, did write last December to the minister, the government minister Vernier, on her responsibility as someone who has the file on international aid to take a look at how Canada is negotiating sending aid to Ethiopia, and as was already mentioned, and very, very important to underline, we're not talking about cutting off aid to Ethiopia, we're making sure that money does not go to a government that is abusing its citizens. The question she put, Alexa McDonough did, to Minister Verner was, could you confirm that the suspension of direct budgetary assistance to the Ethiopian government has not been reversed? Her second question was, has CEDA, the Canadian International Development Agency, maintained funding for humanitarian organizations working in Ethiopia? And if so, can you provide details of these funding commitments? Because not only is it important not to give money to the Ethiopian government, it is absolutely critical that money be given to those humanitarian organizations that are on the ground so we can find out what is going on, so that we can have truth, that we can then seek justice. So that is something that we passed on. The response came just recently, April 25th, from the minister. And I can pass these documents on after. But it was essentially saying, Canada is closely monitoring the political situation, continues to engage the government of Ethiopia through strengthened policy dialogue, including participation by the Canadian ambassador in high-level discussions with the government of Ethiopia on government issues. All donors, including CEDA, suspended general budget support due to democracy and human rights concerns following the May 2005 elections. However, ongoing projects remain operational, and donors, including the agency, continue to make significant investments in the country in support of poverty reduction achievement of the Millennium Development Goals. CEDA's bilateral program focused on food security, agriculture, governance capacity building is currently being delivered through Canadian multilateral and international organizations. The agency will continue to provide humanitarian assistance as required. For example, CEDA provided around $600,000 through several Canadian non-governmental organizations in response to the flooding, as you all recall, in September 2006. The agency views NGOs as important partners and basically signs off, we welcome you to follow up with any other concerns. Sincerely, the minister. I just want to finish by saying to you, we will continue to make sure that our government, that your government, our collective government, does not go down the path of providing funds for this illegitimate government, is what it's turning out to be. We all know that. And that's through its actions. And that we need to stand up and not only inform members of parliament like myself and Ms. Mina and the government, but we have to inform the international community. Other issues that deeply disturb me is what Ethiopia is doing and the role it's playing in the conflict in Somalia. You know, it's not good enough, it's not right, it's making mischief, it's disturbing any sense of balance in the region. So this isn't just about Ethiopia, as critical and as important as Ethiopia is, it's actually spilling over into other parts of the region. And we've seen that. We've seen that in Sudan and spilling over into Chad. And this whole idea of focusing foreign policy, particularly, I just have to say this, the United States focus on counterinsurgency and not looking at human security and human rights is affecting good, solid foreign policy, and we need to address that as well. I thank you for offering me the time to speak. A staff member of mine, Suleya, is here, and I will be off to another event. But I will be following up and certainly briefing my colleague, Ms. McDonough, and of course our leader, Jack Layton, and working with other members of Parliament to make sure that the word gets out, to make sure that our government is acting responsibly, and that members of Parliament are going to act not just for the human rights that are so very important in Ethiopia, but for human security, and to look towards building peace in the region. And we can't do that when people are living in oppression. So thank you very much for your time today. Thank you.
Ladies and gentlemen, Mr. Diwar has given us a very refreshing look on Ethiopia and what is happening in terms of human rights abuse. And we would like to appreciate him from really the bottom of our hearts. Thank you, Mr. Diwar. Yeah. Next, we have another distinguished guest from the office of Honorable Maria Mina. We've got Nancy to read Honorable Maria Mina's letter to us.
Hi, good afternoon, everybody. First off, I'd like to start by extending Maria's regret for not being able to attend this event. She had to be in her riding in Toronto, so she wishes you all well with your discussions today, and I'm so glad that they went well yesterday. So we have worked with SOCEP and Mr. Solomon Workne and David Degegne, and thank you, Laura. I apologize, and we look forward to continuing working with you. On with the message. I'm sorry I was unable to join you today in your discussions on democracy in Ethiopia. The state of democracy in Ethiopia is, as you know, tragic. In a country where free elections are held under the careful watch of international observers, one would have a glimmer of hope that Ethiopia is a flourishing democracy. However, when we consider that opposition parties are silenced, arbitrary political imprisonments are taking place, and the right to association and assembly is denied, it is clear that the Ethiopian people are living under a cruel dictatorship. This cannot be tolerated. As former Minister of International Cooperation, I have seen firsthand the good work Canada can do in promoting good governance and peace. This government can and must do more to ensure that Ethiopia become a true social democracy. The people of Ethiopia are living in fear of their government and its arbitrary use of force. The international community has a responsibility to these people to ensure that they can live in peace. I have lobbied this government to look into human rights abuses taking place in Ethiopia and to take action. I will continue to pressure the government to ensure that the freedom and democratic rights of the people of Ethiopia are protected. We cannot turn a blind eye to the human rights abuses that are presently going on in Ethiopia. I wish you great success with your roundtable discussions today and look forward to continue working with you to promote true democracy in Ethiopia. Thank you. Thank you.
Okay, thank you, Nancy. We will proceed with the program. I do not know from any members of our audience, do you want to comment at this point, or do you want to hold on until we have the presentations? I think I see nods, so we would be holding on to the next presentation. Yeah. Thank you, Nancy. We appreciate this, and we send our best greetings to Maria Mena. Thank you. Okay, more or less, I'm Odala Karamanyanan Meslingan. ብንፈልግ በአማርኛ ብንፈልግ በእንግሊዝኛ ብንፈልግ በፈለግነው ቋንቋ መናገር እንችላለን። ጥያቄ ለመጠየቅ አስተያየት ለማቅረብ ያንን ማድረግ እንችላለን። አንድ ከእንትኖቻችን ለፕሬዘንቴሽን የተዘጋጁት ሰዎች በእንግሊዝኛ የተዘጋጁ ከሆነ በእንግሊዝኛ ያቀርቡልናል። ከዚያ ውስጥ እንግዲህ ጥያቄ ካለን ወይም የውይይት ሀሳብ ነጥብ ካለን እያነሳን እንወያያለን። እና እዚህ ምክር እየተሰጠኝ ነው። በእንግሊዝኛ ብንቀጥል ውይይቱን የሚቸግረው ሰው ይኖራል ወይ? አማርኛ ስናሰማሰራለ ለነገሩ በአብዛኛው አቅራቢዎቹ በእንግሊዝኛ ማቀርቡ ይመስለኛል። ያ ኦኬ። አማርኛ ማይ ረዳ ይኖራል ከመካከላችን? ኩድ ኤኒዋን ሁ ሜይ ናት ኮምፕሬንድ አምሃሪክ ኦር ካናት ስፒክ ኦር አንደርስታንድ አማንግ አስ? Well, I guess if most of our presentations are in English, basically, so the language concern would be out. Whatever language you want to ask, whatever language you want to speak, we can go ahead and do it. Okay, if you will. Okay, I thought you'd say in patience. In any case, it's also their choice. They could present their presentation in Amharic. And yet, if there are any constraints in terms of communication, in terms of misunderstandings, then please let me know. We could help each other. እሺ መልካም። እንቀጥላለን። እኔ ተናጋሪዎችን በዝርዝር ማን እንደሆኑ ለእናንተ ለማቅረብ ፈልጋለሁ እና የተዘጋጀው ማስታወቂያ ራሱ በእንግሊዝኛ ነው። ስለዚህ ያንን ነው ማለብላችሁ። ኢሴንሻል ያ አይ ነው ከቀኝ በኩል ያሉት ፕሮፌሰር ማሞ ሙጬ ናቸው። የመጡት ከአውሮፓ ነው። ክለሚኖሩት አኮምፕሊሽድ ፕሮፌሽናል ናቸው። አካዳሚክ ነው እና ስለሳቸው የተጻፈውን በአጭሩ አነብላቸዋለሁ። እንግሊዝኛ ነው። አንሳይ Mamo Mucho is currently Professor and Director of the Research Center on Development and International Relations, Special Development, Innovation, and Research related to discoveries through research and knowledge ways of transforming. structural African economies and societies. He is Ethiopian-born and has done his undergraduate education in Columbia University, New York City, and his doctor of philosophy, I would think, from Suffolk University at the Institute of Development Studies and the Science of Policy Research Unit, in short, SPRU. He also studies measurement science in Petrograd, Russia, and has worked in various universities from the US, Britain, Holland, and Scandinavia. He has also done research on innovation in Kenya, where he was acting dean of the College of Scholars and senior research fellow at the African Center for Technology Studies. He has taught at numerous universities, including Cambridge University, University of KwaZulu-Natal, that's in South Africa, and the University of should be in Scotland, I guess, right? Holland, okay. And has been made honorary professor at GSU University in China. He has published in many scientific journals on technology, innovation, and industry. He has been director of research program of civil society and African integration at the University of Natal School of Development Studies. His abiding intellectual and political commitment is to see Africa fully free in unity. He has been editor of a number of journals and is on the editorial board of Social Epistemology, The Science of Science, Transformation, Africa Renaissance, and the African Journal of Political and Social Research, among others. He has published over 200 articles. That's Professor Mamo Meja. Okay. I have got to the person in the center, that's Professor Paulus Milkias. He is a PhD, Dean Honors List, that's when he was a student, McGill University. He's an Ethiopian-born scholar with Ethiopian church education, as well as graduate training in Canadian University. He speaks three modern languages of Ethiopia, Amharic, Aramaic, as well as the old language of Ethiopia, Ge'ez. Thank you. A former Canada Council doctoral fellow, Paulus Milkias was expert for history and information in the administration department of the Ministry of National Defense of Emperor Haile Selassie's government. He has taught humanities and political science at Marianopolis College, Concordia University, since 1986. He has been interviewed by the Voice of America Radio, or the Africa Division, on Middle Eastern and African political conflicts as regards religious fundamentalism, the scores of times, and has also participated in panel discussions and commentaries on many Canadian TV and radio programs, including Barbara Farms, The Journal, and the Radio Canada International and Fox News. He is currently the co-editor of Journal of North African Studies, Michigan State University, associate editor of Horn of Africa Journal, Rutgers University, International Journal of Ethiopian Development Studies, Western Michigan University, and the International Journal of Ethiopian Studies, Hollywood, California. Dr. Paulus has published numerous scholarly works and is renowned encyclopedist and anthologist. His most recent book published by Canberra Press is Haile Selassie, Western Education and Political Revolution in Ethiopia. Dr. Paulus has produced over 50 articles that appeared in prestigious scholarly journals, including studies in Comparative International Development, African Studies Review, and Journal of Educational Thought. That is Dr. Paulus Milkias, the one sitting in the middle. We have another panelist, distinguished panelist among us, Dr. Gitacha Bagasha, Chair, Department of Economics, William Bailey Harper College in the United States, and was born and raised in Ethiopia, was a third-year student and president of the student union at the then Haile Selassie First University by the time of the revolution of 1974. Fled the country, came to the U.S. in 1981, enrolled in the University of California and Michigan State University to study economics, PhD degree earned. Served as visiting assistant professor at Michigan State University and now serves as associate professor of economics and the department chair at William Bailey Harper College in the suburb of Chicago, Illinois. An all-time student of Ethiopian politics, untiring debater, and of course, all the time in a struggle for democracy and human rights in Ethiopia. That's Dr. Gitacha Bagasha at the end of the table. Okay, I have got another panelist. I will introduce him later on. የመጀመሪያውን አጀንዳ እንጀምራለን። አሁን ያመንም ማቀርብልን ዶክተር ጌታቸው ነው። እና አወልከም ዶክተር ጌታቸው ፕሬዘንት እንዳደረግልን።
እንደምን ዋላችሁ? አመሰግናለሁ አቶ ሰለሞን የማይደክመው ተከራካሪ ብለውኛል። እንግዲህ ያን ዛሬ ከተበቃችሁብኝ ምናልባት በዛ ደረጃ ላልገኝ እችላለሁ። ግን ከሁሉ በፊት ሶሴት ካናዳን ከልብ ለማመስገንና ለማድነቅም ፈልጋለሁ። በነኚህ ሁለት ቀኖች ውስጥ ባደረጓቸውና ባስመዘገቧቸው ተግባሮች አንደኛ ቀደም እንደተገለጸው ብዙ የካናዳ መንግስት ባለስልጣናት ወይ ወኪሎች በተገኙበት የተለያዩ የሰብአዊ መብት ተከራካሪ ድርጅቶች የእርዳታ ሰጪ ድርጅቶች በተገኙበት ሁኔታ የኢትዮጵያ ህዝብ ዲሞክራሲያዊና ሰብአዊ መብት መገፈፉን በሚመለከት ብዙ ጥያቄዎች ላይ ሰፊ ውይይት ከስምንት ሰዓት የበለጠ ውይይት እንዲካሄድ እነኚህም የተገኙት እንግዶች ሙሉ ግንዛቤ እንዲያገኛቸው ከዛም ደግሞ ሶሴፕ በዓለም አቀፍ ደረጃ የሚታወቅበት ከዓለም አቀፍ ድርጅቶች ከና አምነስቲ ኢንተርናሽናል ጋር በአንድነት ተሰልፎ ይሄንን ጉባኤ በማዘጋጀቱ ድርጅቱንም በማስተዋወቅ ትልቅ አስተዋጽኦ አድርገዋል። ለድርጅቱም ክብር አስገኝተዋል። ከልቤ አመሰግናቸዋለሁ። ሁለተኛ ዛሬ እንዳያችሁ በብዙ ቦታዎች ለማድረግ ያልቻልናቸው ወይም የቻልናቸው ቦታዎች ደግሞ ካሉ በጣም ብዙ ልፋት በተደረጉባቸው ይኸው የካናዳ ፓርላማ አባላት መጥተው የኢትዮጵያን ሁኔታ የሚገልጹበትና ተረድተው መልሰው ሄደው ደግሞ የሚያስረዱበትንም ሁኔታ በመፍጠርና ከመሃላችን ተገኝተው ሀሳቦቻቸውን እንዲሰጡ ለማድረግ በማቻላቸው ከልብ አመሰግናቸዋለሁ። እንግዲህ ይሄን ካልኩኝ በኋላ በርግጥ ትናንትና ሰፊ ውይይት ተደርጓል። አንዳንዶቻችሁንም ማያለው ዛሜ ነበራችሁትን ሰፊ ርዕሶች ለመዳሰስ ተሞክሯል። ዛሬ ይህንን አጋጣሚ በመጠቀም ከእናንተ ኢትዮጵያ ወገኖቻችን ጋር ደግሞ ጥቂት ሀሳቦች እንድንለዋወጥ ስለጠየቁን ነው የተገኘ ነው። እና እንደምታዩት እንግዲህ ተናጋሪዎች ትንሽ በርከት እንላለን፣ የሚኖረው ጊዜ አጠር ሊል ይችላል። እና ስለዚህ ንግግሬን ወይም የማቀርበውን አጠር አደርግና በተቻለ መጠን ከእናንተ ለመስማት እንዲቻል ወይም ከእናንተ የሚነሱትን ጥያቄዎች ለመመለስ ሰፊ ጊዜ መስጠቱ ይሻላል በማለት አጠር አድርጌ አቀርባለሁ። በመጀመሪያ ትናንትና የተደረገው ውይይት በመንፈሱ የኢትዮጵያን ሕዝብ ጥቅም የማስጠበቅ፣ የኢትዮጵያን ሕዝብ ሰብአዊ መብት የማስከበር፣ የኢትዮጵያን ሕዝብ የዴሞክራሲያዊ መብት የማስከበርና የማረጋገጥ ውይይት ነው የነበረው። እና ብዙ ቆንጆ ቆንጆ ሀሳቦች ሲቀርቡ መቼም የካናዳ መንግስትም እነኚህ የውጭ እርዳታ ሰጪዎችም ከኢትዮጵያ ጋር ግንኙነት ያላቸው ኤንቲቲስ በሙሉ መቼም ወደፊት ያለፈው አልፏል፣ የሆነው ሆኗል፣ ወደፊት በሰላም ለመሄድ እንዲቻል ሰላማዊ ለውጥ በአገሪቱ ውስጥ ለማምጣት ህዝብ ለህዝብ ተስማምቶ ለመኖር የሚችልበትን ለማድረግ ምን ሀሳብ አለ፣ ምን ትመክሩን አላችሁ የሚል ነው በብዙ ርዕሶች ላይ ጥያቄዎቹ የሚያጠነጥኑት የነበረው። እና ከተነሱ ችግሮች አንጻር እንግዲህ እንደዚህ ከተፈለገ የመጀመሪያው አመኔታን በተቃዋሚነት በተሰለፉት በአንድ በኩል የኢትዮጵያ ህዝብ በአንድ በኩል እና ገዢው ፓርቲ በሌላ በኩል ሆነው አመኔታዎችን መተማመኖችን መፍጠር ያ አስፈላጊ ነው። ከዛ ነው ሁሉም ነገር ሊነሳ የሚችል ነው። እንግዲህ እነኚህን ይህንን መተማመንን ለማምጣት የመጀመሪያ ሁኔታ ያለምንም ቅድመ ሁኔታ የታሰሩትን የፖለቲካ መሪዎችና እስረኞችን በተለይም ደግሞ ባለፈው የግንቦት ምርጫ የታሰሩትን የቅንጅት መሪዎችን እንዲሁም ለረጅም ጊዜ ደግሞ በገዢው ፓርቲ እስር ቤት ደብዛቸው የጠፉ እና እስካሁን እየማቀቁ ያሉትን የኢህአፓ አመራርና አባላት እስረኞችን እና ሌሎችም የሌሎች ድርጅቶችም እስረኞች እንዲፈቱ ማድረግ። ሁለተኛ መብታቸው ተገፎ ህጋዊነታቸው ተነፍጎ በአገሪቱ የፖለቲካ ህይወት ውስጥ መንቀሳቀስ የተከለከሉ የፖለቲካ ድርጅቶች ለምሳሌ ኢህአፓ፣ ለምሳሌ ኦነግ፣ እነኚህ ህጋዊነታቸው ተመልሶ በህጋዊነት በአገሪቱ ውስጥ የፖለቲካ እንቅስቃሴያቸውን ለመጀመር እንዲችሉ ማድረግ። ሶስተኛ የኢትዮጵያ ነጻ አውጪ ጋዜጠኞች የኢትዮጵያ ነጻ ጋዜጠኞች ማህበር ማለት ነው፣ ይቅርታ፣ ይሄን እንደገና ህጋዊነቱ እንዲረጋገጥ አባላቱ በሙሉ መብታቸው የመናገር የመጻፍ መብታቸው ተጠብቆ ለአገሪቱ ዴሞክራታይዜሽን ወይም የዴሞክራሲያዊ ሂደት ውስጥ ትልቅ ሚና ለመጫወት እንዲችሉ ማስቻል። ከዛ ሁሉን አቀፍ የሆነ ብሔራዊ የእርቅ ጉባኤዎች እንዲጠሩ ማድረግ። ከዛ እንግዲህ እነኚህ የሚወዳደሩ ወይም የአገሪቱ የፖለቲካ ሁኔታ ይመለከተናል፣ ያገባናል የሚሉ ድርጅቶች የሚቀጥል ምርጫ ያለፈው ተሰርቋል፣ ተወስዷል፣ የተመረጠው እስር ቤት ገብቷል፣ የተሸነፈው መንግስት ይዟል፣ ፓርላማ ገብቷል፣ ይሄም ይቅር ብለን እነ ወደፊት በምርጫ ሁኔታዎችን ለመለወጥ ይቻላል ከተባለና ከተስማሙ እንዲደረግ ለማድረግ ከአሁኑ ቅድመ ዝግጅቶች መጀመር እንዳለባቸውና ለምርጫ አስፈላጊ የሆኑት ሁኔታዎች ከአሁኑ መሟላት እንደሚገባቸው እና እንግዲህ እነኚህ የውጭ መንግስቶች በዚህ ረገድ ሊረዱ እንደሚችሉ በዚህ ውስጥ ከአሁኑ ንቁ ተሳትፎ እንዲያደርጉ ማስገንዘብ ነበር። በተለይ በሶስታችን በጣም የሚያኮሩኝ ሁለት ወንድሞቼ እዚህ ከኔ ጋር ያሉት ፕሮፌሰር ማሞ እና ፕሮፌሰር ጳውሎስ ሚልኪያስ ምንም የሐሳቦች መቃረን ሳይኖርን ሳንማከር ግን በአንድ በኢትዮጵያ ጥያቄ ላይ አንድ ተመሳሳይ አቋሞችን ይዘን የገፋንበትና ይህ በውሳኔም ደረጃ የሚተላለፍ ይመስለኛል። ይሄ ተደረገ። ከዚህ እንግዲህ ዛሬ ትንሽ ሐሳብ ፈንጥቅበት ወይም ውይይት አስጀምርበት ወይም ክርክር አስነሳበት ብለው የጠየቁኝ አሁን ያለንበት ሁኔታ የሀገሪቱ የፖለቲካ ሁኔታ ምን ይመስላል የሚል ነው። ይህንን እኔ ከእናንተ የተሻለ ወይ የበለጠ አውቃለሁ ብዬም አላስብም። ዛሬ ሁላችንም ለዜናዎች ለትንተናዎች እኩል አስተያየት አለንና እንዲሁ ለውይይቱ ያህል ኃይሎች በሁለት ጎራ ተሰልፈዋል። ማለት ለኢትዮጵያ ሕዝብ የሰብአዊ መብትና የዴሞክራሲያዊ መብት እንታገላለን የሚሉ የተቃዋሚ የፖለቲካ ድርጅቶችና የኢትዮጵያ ሕዝብ በአንድ በኩል፣ ይሄን መብት የነጠቀውና ሁልጊዜ ከፋፍዬ በድዬ ደግሞ ገዛለሁ የሚለው የኢህአዴግ መንግስት በሌላ በኩል መስመር ተለይቶ ምናልባት አንዱ አንዱን ለማጥፋት እንግዲህ ቆርጦ የተሰለፉበት ይመስላል። ይሄ አለ በአጠቃላይነቱ። እንግዲህ ይህ ሲሆን የኃይል ሚዛን የት ላይ ይወድቃል ወይም ወዴት ያዘነብራል የሚለው በግሌ ወያኔ ወይም የኢህአዴግ መንግስት ጊዜያዊ የኢትዮጵያ ህዝብ ይጠላዋል፣ በኢትዮጵያ ህዝብ ድጋፍ የለውም ብንል ጊዜያዊ የኃይል ሚዛን ወደ እሱ አጋድሎ ይገኛል። እነኚህም ደግሞ በሶስት ምክንያቶች ናቸው የሚል ነው። አንደኛ የአገሪቱን ንብረት ሀብት በሙሉ እንደ ግል ንብረቱ እንደ ፖለቲካ ድርጅት ንብረቱ አድርጎ በመያዙና ያንን ለሚፈልጋቸው የመጨቆኛ መሳሪያዎች ለመገልገል መቻሉ የሚያስፈልገው ለምሳሌ አጋዚ የተባለው አይነት አፋኝ ኃይል ወይም ሌላ በሌላ መልክ በኢትዮጵያ ውስጥ ድርጅታዊ መዋቅራቸውን ዘርግተው እያንዳንዱን ቤተሰብና ግለሰብ በግለሰብ ደረጃ እንኳን ለመቆጣጠር የሚያስችላቸው የመንግስት ስርዓትን ለመመስረት የኢኮኖሚ ጥቅም ወይም አድቫንቴጅ ስላላቸው አንድ ይሄ ነው። ሁለተኛው ደግሞ በትናንትና ስብሰባም ላይ ተነስቷል። ይህ መንግስት ከኢትዮጵያዊነት ወይም ከኢትዮጵያ ብሔራዊ ጥቅም ይልቅ የራሱ ቡድናዊ ጥቅም የሚበልጥበት በመሆኑ ለባዕዳን መንግስታት ጥቅም የፖለቲካ ወታደራዊ ፍላጎቶች ቀደም አድርጎ ራሱን የሚያቀርብ በመሆኑ እና እነሱ ደግሞ ለዚህ ምላሽ የሚሰጡት ፖለቲካዊ የገንዘብ ዲፕሎማሲያዊ እርዳታዎች ለሱ ብቻ መሆኑ ከዛም አልፎ ደግሞ ለተቃዋሚ የፖለቲካ ኃይሎች እንቅፋት መፍጠሩ ይህ እነሱ ለሱ የሚሰጡት ድጋፍ እና ይህ ደግሞ ተመልሶ በአካባቢውም ላይ ጫና በማድረግ ለተቃዋሚ የፖለቲካ ኃይሎች አስቸጋሪ ሁኔታ መፍጠሩ ሁለት ምክንያቶች ሲሆኑ፣ ሶስተኛው ምናልባት እነኚህ ሁለቱ ቀደም ብዬ የተናገርኳቸው ካደረሷቸው ጉዳቶች በበለጠ ጉዳት በኢትዮጵያ ለኢትዮጵያ ዙና ለኢትዮጵያ ተቃዋሚ ኃይሎች ያመጣው የተቃዋሚው ኃይል አለመስማማት፣ አለመተባበር ወይም በአንድነት ለመቆም አለመቻል እና ይሄ ደግሞ በሚያሳዝንና በሚያሳፍር ብሔራዊ መግለጫችን ሆኖ መገኘቱ በአንድ በኩል እንግዲህ ይሄንን ይገልጻል የሚል ነው። እና ይሄ ሶስተኛው ነጥብ ነው ብዙ እንግዲህ ሊያነጋግረን የሚገባው ይመስለኝ። ይህ ዛሬ ብቻ የተከሰተ ሳይሆን ቀደም ብሎም ነው። ምርጫ 97ም ራሱ ይሄን የገዢውን ፓርቲ ወይም የኢህአዴግ መንግስት ጸባይ ባለማወቅ አስፈላጊው የትግል ዘዴ ላይ በተቃዋሚ ኃይሎች መሃል አንድነትና ስምምነት ወይም ውይይትና መመካከር ያልነበረበት በመሆኑ እሱ ሲያለያይና ሲያጋጭ የቆየ በመሆኑ እንደገና የዚሁኑ መንግስት ወይም የገዢውን ፓርቲ ጸባይና ተፈጥሮ ባለመገንዘብ ድርጅታዊ ዝግጅት ካፓቢሊቲ እና ድርጅታዊ መዋቅር አስፈላጊውን ድርጅታዊ መዋቅር ሳይኖረን በመቅረቱ ከዛም እንግዲህ ያው ለ15 ዓመት ያህል ከመርጫው በፊት ሲደርስ የነበረውን ጭቆና እንኳን ምን ሊያስከትል እንደሚችል ባለመረዳት ባለመተባበራችን የኢትዮጵያ ሕዝብ ዛሬ በግላጭ ለዚህ ጨቋኝ መንግስት ሰለባ ሆኖ በግላጭ እንዲቀመጥ አድርገናል የሚል ነው። እንግዲህ ይሄን ሁኔታ ለመለወጥ የሚፈልገውንም ትግል ለማካሄድ የግድ ጥያቄው ወደ የኢትዮጵያ የተቃዋሚ ኃይሎች ይመለሳል። ይሄም በዋናነት የአንድነት ኃይሎች የምንላቸው አንድ በቅንጅት እና በቅንጅት ውስጥ በተሰባሰቡ ድርጅቶች፣ ሁለት ህብረት እና በህብረት አባል ድርጅቶች እና ሶስት ኢትዮጵያዊነታቸውን የተቀበሉ ምናልባት የእነኚህ ሁለቱ ድርጅቶችም አካል ያልሆኑ ሌላ የጎሳ ወይም የብሔር ብሔረሰብ ድርጅቶች ወደ አንድነት መምጣት እና እነሱ ወደ አንድነት ለመምጣት የሚያስችሏቸውን የጋራ መድረኮችን የመፍጠርና የመተለም ጥያቄ ነው የሚሆነው። በእርግጥ ካየነው ህብረት በተለይ ሁለቱ በአገር ቤት ውስጥ በህጋዊነት የሚወክሉት ሁለቱ ድርጅቶች ማለት የደቡብ በዶክተር በየነ ጴጥሮስ የሚመራውና ኦፍኮ የኦሮሞ ብሔራዊ ኮንግረስ በዶክተር መረራ ጎደና ጉዲና የሚመራው እንግዲህ ህገ ወጥ የሆነ የኢህአዴግ ፓርላማ በመግባታቸው፣ ሁለተኛ አሁን ደግሞ በቅርብ ከደረሰበት መንግስታዊ ጭፍጨፋና ጉዳት በተረፈ ውስጣዊ ክደትም የተካሄደበት በአቶ ልደቱ አያሌው አማካይነት ማለት ነው። ቅንጅት እንደገና ዛሬ የመከፋፈል ሁኔታ ያስከተሏቸው ችግሮችና ድክመቶች አሉ እና እያንዳንዱ ድርጅት እነኚህን ውስጣዊ አለመረጋጋትን አስወግደው ምናልባት ምንም ሌላም አማራጭ የለም ምንም ነገር ለማድረግ ምርጫ ለማሸነፍ ይሁን ሌላም የትግል መስመር ለመከተል ይሁን ከመተባበርና በአንድነት ከመሆን ውጪ ምንም ሌላ አማራጭ አለመሆኑ ተገንዝበው የግድ ወደዚህ ወደ አንድነት የሚመጡበትን መንገድ ከዛሬውኑ መጀመር ያለባቸው ይመስለኛል። እነኚህ ድርጅቶች በተናጠል የሚያደርጓቸው ትግሎች ይሁኑ በተናጠል የሚያደርጓቸው ስምምነቶች ተመልሶ ለመመታት እንጂ ሊፈይድ እንደማይችል ከ17 ዓመት ወይ ከ16 ዓመት ትግል በኋላ በተለይ ደግሞ ከግንቦት ምርጫ በኋላ ከተከሰተው ሁናቴ በኋላ ምንም ኢሉዥን ወይም ደግሞ ለዛ ግር ሊለን የሚገባ ነገር እንደሌለ መረዳት የሚያስፈልግ ይመስለኛል። ድርጅታዊ ማናለኝነት፣ ድርጅታዊ ጥቅም ብቻ ማሳደድ ምንም ያንንም ድርጅት መልሶ ከሚጎዳ በስተቀር የኢትዮጵያን ሕዝብ ትግል ወደ ዲሞክራሲ አንድ ጋትም ሊያራምደው እንደማይችል መረዳት የግድ ይሆናል። አሁን ዛሬ አሁን ይህን ስብሰባ እንግዲህ ለመጠራቱ ምክንያትም የሆነው የሰብአዊ መብት ጥያቄ ነው። የሰብአዊ መብት ጥያቄ በኢትዮጵያ ውስጥ መጣሱ የፖለቲካ ሁኔታው ነጸብራቅ ነው እና ይህን የሰብአዊ መብት ለማስከበር የኢትዮጵያን ሕዝብ የዲሞክራሲያዊ መብቱን ለማስከበር የፖለቲካው ሁኔታ መቀየር አለበት። ይሄን የፖለቲካውን ሁኔታ ደግሞ ለመቀየር አንድም ድርጅት በግሉ እንደማይችል መረዳት የግድ ይመስለኛል። እና ይሄ ከተባለ እንግዲህ እስካሁን ድረስ ለምን ሊሆን አልቻለም የሚለው ጥያቄ ሁላችንንም የሚያስገርመን ነው። ምናልባት የኢትዮጵያ ሕዝብ የዚህን እንቅስቃሴ ወይም የህብረትን የአንድነት የኮሊሽን ፖለቲክስን እንቅስቃሴ በኃላፊነት አልወሰድ ባለቤትነት አለመያዙ ይሆናል የሚል ግምት ልሰጥ እችላለሁ። ምን ማለት ነው? ይህ ማለት ለመተባበር የሚፈልገውን መደገፍ፣ መውደድ፣ መርዳት ለመደገፍ ደግሞ ላለመስማማት የሚፈልገውን ወይም የሚሰራውን ደግሞ ለመግታት ያለመወሰን ይመስለኛል። ስለዚህ ከአሁን ጀምሮ የኢትዮጵያ ምሁራን በሚጽፏቸው፣ በሚናገሯቸው፣ በሚያገኟቸው መድረኮች በሙሉ ከእንግዲህ ሪሊ ለኢትዮጵያ የሚቆም ድርጅት በኢትዮጵያዊነት ለሁሉም ድርጅቶች በአንድነት መጥቶ የተሻለ አማራጭ ማቅረብ ብቻ ነው የሚለው ለማስተጋባት ለዛ ኮሚትመንት እንደሚያስፈልግ አሁን ምናልባት መንመናው ኢትዮጵያ ጋዜጠኞች ማስተማርና ማራመድ ማስፋፋት ያለባቸው ይሄንን መፈክር ይሄንን ሐሳብ ብቻ መሆኑን ሌሎች የኢትዮጵያ ሲቪክ ሶሳይቲስ ሲቪክ ሙቭመንት በአንድ አገሪቱንም ዴሞክራታይዝ ለማድረግ ይሁን ይሄን የሚፈልገው ያለውን የፖለቲካ ጭቆና አስወግዶ ዴሞክራታይዝ ኢትዮጵያ ህዝቦቿ መጥቷ ተከብሮ የምትኖርባትን ለማምጣት ትልቅ ሚና የሚኖራቸው ናቸው። እነሱ ደግሞ ይሄ የፖለቲካ ድርጅቶች ህብረት ሊመጣ የሚችለውን በባለቤትነትና በኃላፊነትም ለመምራት የሚችሉበት አለ። ከፖለቲካ ድርጅቶችም የበለጠ አባላት ኖሯቸው ሰፋ ወዳለ የህብረተሰቡ ክፍል ሊዘልቁና ሀሳባቸውን ሊያሰሙ የሚችሉ እነሱ ይሆናሉና እነሱም በዚህ ተግባር ላይ በቁርጠኝነት ለመሳተፍ መቻል አለባቸው። በእርግጥ እንግዲህ ከዚህ ባሻገር ከኢትዮጵያ የተቃዋሚ ኃይሎች ውጪ የተነሱ በተለይ አሁን አገሪቱን አደጋ ላይ ጥሎ ያለው የሶማሊያ ሁኔታ አይታችሁ እንደሆን የካናዳው ፓርላሜንታሪያን እንኳን የተናገሩት እኛንም በጣም ስጋት ላይ ያስቀመጠን ምስጋና ይግባቸው። የኢትዮጵያ የተቃዋሚ የፖለቲካ ድርጅቶችም በዚህ ላይ ብዙ ጊዜ የአቋም መግለጫዎችን የወሰዱበትና ይህ ጦርነት ፈጽሞ የኢትዮጵያ ጦርነት ያልሆነ ግን ኢትዮጵያን በዘላለማዊ ጠላትነት ከጎረቤት አገሮቿ ጋር የሚያስቀምጣትና የኢትዮጵያን ህዝብ ለዘላቂ አደጋ የሚያጋልጣት መሆኑን ድርጅቶቹ ሁሉ ተናግረዋል። ይህን በገና እዚህ ላይ ለመዘርዘርም ባልፈልግም ምናልባት አንዱ ተሳታፊ በዚህ ላይ የሚያቀርብ ይመስለኛል። እና እንግዲህ የሚቀሩ ጥያቄዎችን የሚቀሩትን ነጥቦች በጥያቄና መልስ ልመለስባቸው እችላለሁ። አመሰግናለሁ።
እሺ ክብራን ክብራን ተሳታፊዎች ዶክተር ጌታቸው እንግዲህ የሚመስለውን አቅርቧል። በአሁኑ የኢትዮጵያ ፖለቲካ ሁኔታ ላይ ያም ደግሞ እንዴት አድርጎ የሰብአዊ መብትን ሊበድል እንደሚችል አያይዞ አቅርቦልናል እና ከዚህ ቀጥሎ የተወሰነ ውይይት በዚህ ጉዳይ ላይ እንዲደረግ እንፈልጋለን። አይቶት አንድ ጊዜ ጨረስን ብንሄድ ኢሹ መልካም እንግዲያው አቅራቢዎቹ በመረጡት መንገድ እንሄዳለን። የኔ እንኳን አስተያየት ያንዴን አቅራቢ ከጨረስን በኋላ ወደ ሌላው ሄደን እንደገና እንድንወያይ ነው። እነሱ ሁሉም ይሄድና እንወያይ ነው የሚሉት። ኦኬ ኦኬ ቀጥለው እንግዲህ የሚያቀርብልን ፕሮፌሰር ጳውሎስ ሚልኪያስ ናቸው። እሳቸው ደግሞ የሚያቀርብልንን ሀሳብ እንስማ።
ዶክተር ጌታቸው እንደተናገረው መቼ ምንም ከእናንተ የበለጠ የማውቀው ነገር የለም። እዚሁ በምኖርበትና በምከታተለው ያገኘሁትና ከእናንተ ጋር የምካፈለው ምናልባት እንዳጋጣሚ መጽሐፍት አሁን ከሚጠቅሱት እዚህ መጽሐፍ ላይ ስለ ቀዳማዊ ኃይለ ሥላሴ የጻፉት ላይ በሱ በስማቸው ይጻፍ እንጂ አሁን ያለውን ችግር እስከ መጨረሻ ድረስ የደርግ ጊዜንና አሁን እስከ መጨረሻው እነዚህ እኛ ወንድሞቻችን እና እህቶቻችን የታሰሩበትን ሁሉ የሚጨምር ስለሆነ ብዙዎቻችሁ ኢንተረስት ሊያደርጋችሁ ይችላል እና የምትፈልጉ ከሆነ ጥቂት ኮፒዎች ይዣለሁ። ይሄ አድዋ ነው። አድዋ ደግሞ ለሁላችን ትልቁ የአንድነታችን ሁኔታ ስለሆነ ለመግዛት የምትፈልጉ ከኔ ጋር ልታገኙ ይችላላችሁ እና ጥቂት ነው ያመጣው፣ ግን በኋላ ላመጣላችሁ ይችላል በቅናሽ ዋጋ ለመስጠት እና ነገሩን ሁሉ የሚያቃልል ነገር እዚህ ውስጥ ስላለ ነው ይህንን የምላችሁ እና
እኔ ስለ ምርጫ ጉዳይ ነው እንድናገር የተጠየቅኩት። በሱ ሁኔታ ላይ እዚህ መጽሐፉም ላይ የመጨረሻው ምዕራፍ ላይ በሱ ላይ ነው ያሳለፍኩት ለመግለጽ ሞክሬ ያለው በተሻለ መጠን። የኢትዮጵያ ምርጫ ወያኔ ስልጣን ከያዘበት በፈረንጅ አቆጣጠር ነው የምነግራችሁ ከ1991 ዓመተ ምህረት ጀምሮ ምርጫ ሳይሆን ቀልድ ነው፣ ማንም የሚያውቀው ነው። የወያኔ መንግስት ስልጣኑን ከያዘ እጁ ካስገባ የስልጣን ከእጁ እንዳይሄድ የሚያደርገው ይህን ምርጫ ደግሞ ዴሞክራሲ ኢትዮጵያ ውስጥ አለ ብሎ ከአውሮፓውያን፣ ከአሜሪካውያን፣ ከካናዳውያን መንግስታት እርዳታ ማግኛ ነው እንጂ የመለስ ዜናዊ መንግስት ከመጀመሪያ እስከ መጨረሻ ድረስ አምባገነን የኤንቨር ሆጃ ተከታዮች፣ የማሌሊት መሪዎች፣ መለስ ዜናዊ የማሌሊት የማርክስ ሌኒኒስት ሊግ ኦፍ ትግራይ ኃላፊ የሆኑ አወቃቀራቸው ራሱ አሰራሩ ራሱ ያሉበት ሁኔታ ይህንን የሚያንጸባርቅ ነው። የፖሊስ ቢሮ፣ የሴንትራል ኮሚቲ፣ የኮንግረስ ኤግዛክትሊ በማኦ እና በኤንቨር ሆጃ አልቤኒያ ሁኔታ ይሄን ነው። እነዚህ በውስጣቸው ባለፈው በ2001 ላይ በተነሳው ክርክር መለስ ዜናዊ ወጥቶ ስለ ቦናፓርቲዝም በመካከላቸው በሚወያዩበት ጊዜ በሚናገርበት ጊዜ ሰው ገብቶ እሱን ቢያየው ልክ በ1960 በ1970 ዓመተ ምህረት ጋር አካባቢ እዚያው የኮሚኒስት መንግስቶች የሚነጋገሩትን ነው። ቦናፓርቲዝም ራሱ ከካርል ማርክስ ነው፣ ከካርል ማርክስ መጽሐፍ ነው። እኛ ኢትዮጵያ ውስጥ ለመፍጠር የምንፈልገውና የምንሰራው ሬቮሉሽነሪ ዴሞክራሲ ነው የሚለው እሱ ማኦ ሌኒን እንፈራጃ በሰፊው እንትን ያሉበትን ነው። እስከ መጨረሻ ድረስ እነዚህ ሰዎች ይህንን ዴሞክራሲ የሚባለውን ምርጫ የሚባለውን በዚህ ሁኔታ የሚያቀርቡት 2 ቢሊዮን ብር ከአሜሪካኖችና ከአውሮፓ አንድነት የሚያገኙትን ማግኛ ዴሞክራሲ አለ ለማለት ነው። የትናንትና ብዙ ጭቅጭቅ ብዙ እንትንም ነበረ። በእውነቱ እንዲያውም በደህና ሁኔታ ነው ሄደ፣ ምክንያቱም የመንግስት ደጋፊ የሆነ ሰውም ነበረ እዛ እና ብዙ ነገር አንስተን ነበረ። ይህንን ለመከራከር አይችሉም፣ ምክንያቱም ቁልጭ ያለ የተገለጸ ጉዳይ ስለሆነ እና እኛ በኢትዮጵያ ውስጥ ለማድረግ የምንፈልገው ዴሞክራሲ ለማስፋፋት አንደኛ ነገር ያለፈውን መንግስት እየወሰዱ ቀዳማዊ ኃይለ ሥላሴ መንግስት ጊዜ አምባገነን ነበረ፣ ደርግ አምባገነን ነበረ። እኛ ግን ይሄው እስቲ ከሱ ጋር አስተያይላሉ። እኛ በምን ምክንያት ነው ከደርግ መንግስት ባደረገውና በቀዳማዊ ኃይለ ሥላሴ ጊዜ በተደረገው ጋር የምናስተያየው? ለምሳሌ የሩዋንዳ ግድያ፣ የህዝብ ፍጅት በሆነ ይሄ ምን አለው ሂትለር 6 ሚሊዮን ፈጅተዋል እንዴ ደግሞ ምን አላትና እንደማለት ነው። እና እነሱ ዞሮ ዞሮ ምንድነው ያቸው ስልጣን ከእጃቸው እንዳትወጣ ለማድረግ የሚያደርጉት ይሄ ምርጫ የሚባለውን ነገር እና ጨዋታ ነው። እና ስለ እሱ አንዳንድ ነገር በምን ሁኔታ ምርጫ እንደተካሄደ ልነቅ ከእናንተ ጋር ለመወያየት የምፈልገው አንደኛ ነገር ምርጫው በማስፈራራት ላይ የተመሰረተ ነው። በባለ ሀገሩ በየሄዱበት ቀበሌን እየተጠቀሙ ህዝቡን እያስፈራሩ ካልመረጥከን እያሉ የሚያደርጉት ነገር ነው። ከወረዳ ከቀበሌ እስከ ላይኛው ድረስ እስከ ፓርላማ ምርጫ ድረስ ይህ በዚህ ሁኔታ ነው የሚሄዱት። የቀበሌ ሰዎች ወይም የወረዳ ሰዎች ያው የኢህአዴግ ሰዎች ናቸው። የኢህአዴግ ሰዎች እንግዲህ አሁን ኢህአዴግ እነሱ ያቀረቡት የትግራይን፣ የኦሮሞን፣ የአማራን፣ የደቡብ ሰዎችንም ሁሉ የሚያጠቃልል ፓርቲ ነው የሚሉት። ነገር ግን የሚመራው ማሌ በጠቅላላ ቲፒኤልኤፍ ነው፣ ማንም ያውቀዋል፣ ወያኔ ነው። እነሱ ከመካከል ተቀምጠው እነዚያ ተለጣፊዎቹን እንደፈለጉ ነው የሚመሯቸው። ዶክተር አስራት ሆዳም አማራ ይሏቸው የነበረ፣ ሆዳም ኦሮሞ፣ ሆዳም ጉራጌ፣ ሆዳም የደቡብ ሰው ከነሱ ጋር ተሰብስቦ ከነሱ ጋር በዚህ ሁኔታ የሚሄዱ ናቸው። እነሱ ነው እንግዲህ ኢህአዴግ ብለው እንትን የፈጠሩት። ግን
ዋናው ያን ሁሉ ማነቃነቀው ያው ሲተለፈ ነው የትግሬ ነጻውጪ የተባለው እነሱ ደግሞ ከመጀመሪያም ተቋቋሙት ትግራይን ከኢትዮጵያ ገንጥለው ሪፐብሊክ ለመፍጠር ነው። ግልጽ ነው። እሱ በምንም ጥፋት ቀመጡት ነው በእጃቸው ወደቀ። ምክንያቱም ያሱ ማንንተና መንግስቱ አለማርያም እና የሱ ተከታዮች ባመጡት ጥፋት ምክንያት በመጨረሻ እነሱ ሳስቡ በእጃቸው ወደቀ። እኔ አረጋዊ በሬን አነጋግረዋል። አረጋዊ በሬ እንግዲህ የኮሚሳር ነው፣ የሚሊተሪ ኮሚሳር የነበረ ነው፣ መሪያቸው የነበረ ነው። በኋላ ከተቃልተው ከውጭ ወጣ። በዛን ጊዜ እኛ ስንወጣ ትግራይን ለጻ ለማውጣት ነበር የወጣ ነው እንጂ ኢትዮጵያን ለመግዛት ይደንዘሳለን ብለን ጭራሽ እንትን አመራችን ውስጥም አልነበረም ነው የሚለው። እና እነዚህ ሰዎች ዛሬ ልክ ጫካ ውስጥ ሆኖ አንድ በዛን ጊዜ አጠገቡ ያለውን አውሬ ስለሚፈራ ጠረንጃ ይዞ ብቻ አንድ ከዛ ብቅ ሲል ለመምታት የሚዘጋ በዚህ አይነት ሁኔታ የሚሄዱ ናቸው። ምክንያቱም አልተዘጋጁም፣ ህዝቡንም አያውቁትም፣ ህዝቡን በደንብ አያውቁትም። እስካሁን ድረስ አሁን ስልጣን ከያዙበት ጊዜ እስካሁን ድረስ ያለውን ስትመለከቱ በየጊዜው የሚያደርጉት ዛሬ አንድ ጥፋት ያደርጋሉ፣ ነገ ያስተካክላሉ ብለን ስናስብ አንዳንድ ነገር ትንሽ ያስተካክሉ እንደገና ደግሞ ሌላ ጥፋት ነው የሚያደርጉት። ምክንያቱም ህዝቡን አያውቁትም። ህዝቡን ሲሰድቡ፣ ታሪኩን ሲሰድቡ እነ መለስ ዜናዊ ባንዲራ ጨርቅ ነው እያሉ ይህንን እኛ ህዝባችን ያለቀበትን አክሱም ለደቡብ ሰዎች ምን ዋጋ አለው ብለው የሚናገሩ ሰዎች ናቸው። ኢትዮጵያን የማያውቁ ናቸው። ኢትዮጵያ የዛሬ 100 ዓመት የተፈጠረች ናት፣ በአጤ ምኒልክ ዘመን እንጂ ኢትዮጵያ የሚባል አገር የለም እያሉ የሚናገሩ ሰዎች ናቸው። እና እነዚህ በድንገት በእጃቸው ወደቀ፣ ያቺ ስልጣን ከእጃቸው እንዳትሄድ ብለው የሚያደርጉት ነው ምርጫ የሚባለውን ነገር። እና ለምሳሌ የቀበሌ ሰዎች እነዚህ ለምርጫውን የሚቆጣጠሩት ከበር እስከ በር ድረስ እየተዘዋወሩ ሰዎችን እያስፈራሩ ለእኛ ምርጫውን ለእኛ እንዲሆን ካላደረጋቸው በስተቀረ እርምጃ እንወስድባቸዋለን እያሉ እያስፈራሩ ነው። የምርጫ ቦርድ የሚባለው ራሱ አውቀዋለሁ፣ መሪው የነበረውም ወዳጃችን የነበረ እዚህ የነበረ አንዳንዶቻችሁ እነሱ ደግሞ እዚህ ታውቁት አላችሁ። የሚያሳዝነው እነሱ ከእነሱ ጋር ገቡ እና አቶ አሰፋ እና ይህን የተቋቋመው በእኩል ሁኔታ ሌሎቹን ፓርቲዎች ከኢህአዴግ ጋር አስተያይቶ የመስራት ሳይሆን ያንን የኢህአዴግን ስልጣን ለማራመድ እነሱ እንዲመረጡና በዚህ ሁኔታ እንዲቀጥሉ ለማድረግ የተቋቋመ ነው እንጂ እውነተኛ ነፃ የሆነ ቦርድ አይደለም። ማንም ያውቀዋል። ከዛ ምንድን በምን ሁኔታ ነው እንትን የሚሄዱ? ለምሳሌ አሁን ሰዎችን የሚያሰራሩበት ሁኔታ አንዱ ወጣት የሆኑት ለምሳሌ ትምህርት ቤት ተምረው በሚወጡበት ጊዜ ስራ ያስፈልጋቸዋል። ስራ ለማግኘት የቀበሌ ወረቀት ያስፈልጋቸዋል። ውጭ ለመሄድ ከፈለጉ አንድ ቦታ ለመሄድ ከፈለጉ ቀበሌ ነው የሚጽፈው እና ለእኛ እኛን ካልደገፍክ በስተቀረ ይህንን ወረቀት ልታገኝ አትችልም ይላቸዋል። ስለዚህ ስለሚፈራ ያው ኢህአዴግ ምርጫውን ይሰጣል ማለት ነው ሳይወድ። ሁለተኛ ነገር ደግሞ ቤቱ ራሱ ደርግ እንግዲህ በዛን ጊዜ ወርሶ በመንግስት እጅ አድርጎታል እንደምታውቁት። በዛ ሁኔታ ነው የቀጠለ። እነዚህ ሰዎች አየህ ከዛ የለወጡት እኮ አንድ ነገር የለም። መንግስቱ ኃይለማርያም አምባገነንነቱን አስተካክሎ የሰራው በስታሊን ሁኔታ ነው። ካድሬዎች ፈጥሮ ቀበሌዎች ካድሬ በካድሬ ሲስተም ነው እስከ መጨረሻ ድረስ ሰዎችን የሚይዙ እያንዳንዱን ቤት የሚያውቁ እያንዳንዱን ሰው በየሄድ በተነቃነቀበት የሚያውቁ ያን የሚሰሩ ከዛ ያነሱት ወያኔዎች ያነሱት የደርግ ሰዎች የነበሩትን እንጂ የራሳቸውን ሰው ያስቀምጡት ምንም የተለወጠ መዋቅር የለም። መዋቅሩ የደርግ የነበረው ነው አሁንም ድረስ እነሱም የተጠቀሙ ነው አሁን እንትን የሚሰሩት ነገር እና ምርጫውን ራሱን በሱ በኩል ነው የሚያሰሩት። እና ምርጫ ቦርዱ ምንም ለሌሎቹ የሚጠቅመው ነገር የለም፣ ለመንግስት የቆመ ነው። ይሄ ደግሞ ምንም የማይጠረጠር ነው። ፎሳንግ የተባሉ ፕሮፌሰር ለምሳሌ መጽሐፍ ሁሉ ጽፈዋል። ትልቅ መጽሐፍ እንትርስ ያደረጋችሁ እንደሆነ ልታነቡት ይችላላችሁ። በአንድ ባን እነሱ ከ1991 ዓመተ ምህረት ጀምሮ እስከ 2005 ድረስ ተከታትለው አንድ ምርጫ ሳያመልጣቸው ነው የጻፉት። እና ግልጽ ነው ሲያደርጉ የነበረውን አሁንም የሚያደርጉት። ሁለተኛ ነገር መሬት ለምሳሌ ደርግ እንግዲህ ወረሰ። ሁላችንም አሁን ብዙዎች እዚህ ያሉት ወንድሞቻችን ያን ጊዜ የተማሪ ንቅናቄ ውስጥ በነበርንበት ጊዜ ፊደሉ መንግስት እንዲወርቅ ስንል ገበሬውን መሬት ስላልነበረው መሬት እንዲያገኝ በማለት ነበረ። ይሄ ነበረ መሬት ላራሹ በሱ ነበር ስንሰለፈ ነበረ ስንዋጋ ነበረ ከዛ ከፊደል መንግስት ጋር። መሬቱ ከተወሰደ በኋላ መንግስት ወረሰው፣ መንግስት በእጁ አስገባ፣ ደርጎች በዛ ያዙ። አሁን እነሱ ከሄዱ በኋላ ወያኔ ያንን መሬት የመንግስት እንዳደረገ ነው ያስቀመጠ። አሁን ያንን መሬት ለምንድን ነው ያዘው ያላችሁት እንደሆነ በፈለገበት ጊዜ ያንን መሬት ሰውን እኛን ካልደገፋችሁ መሬቱን አንሰጣችሁ ይላቸዋል። ይሄ ነው በግልጽ መጣ። ዘንትሮቹ ከውጭ ተመልካቾች ሄደው ሲጠይቁ እንዴ እኔም እነሱን ካልመረቅ እኮ መሬት እንከለክልሃለን ይላሉ። የት አርሼ ነው አባቴ አርሼ ነው የምበላ ይላል። ቤት ለምሳሌ ከመንግስት ያው እንደ የተወረሰ ያው በደርግ ጊዜ ተወረሰ እሱ ራሱ አለ አይደለም በትግራይ ውስጥ የነበረው መልሰዋል። ለግል ባለግሎቹ በፊት የነበረውን በሌላ ቦታ አልመለሱም። አንዳንድ ቦታ እንዲሁ አንዳንድ በጉቦና በምን የተመለሰ ጥቂት አሉ አዲስ አበባ በስተቀር እንዳለ ነው። ያ እነዛን ቤቶች በእጅ ያዙትን ለእኛ ያልመረጣችሁ እንደሆነ ቤቱን ወስድባቸዋል ይላሉ። አንድ ንግድ ያቋቋመ እንደሆነ ያንን ንግድ ለማቋቋሙ ለመስራት አንድ ሱቅ በሚከራይበት ጊዜ ፈቃድ የሚሰጡ እነሱ ናቸው። ፈቃድን አንሰጥም ይላሉ፣ ይከለክሏቸዋል። እና በዛ ከዛም በላይ ደግሞ ምርጫ በሚደረግበት ጊዜ ለምሳሌ የምርጫ ቦታዎቹ ሰው ሄዶ ድምፁን የሚሰጥበት ከሰላሳ ሺህ በላይ ነው። ከሰላሳ ሺህ በላይ በሆነበት ቦታ እነዚህ ይህ ሁሉ ስንት ቢሊዮን ብር እንደ ቅድም እንደነገርኳቸው ከሁለት ቢሊዮን ብር በላይ ከአሜሪካና ከምዕራብ አውሮፓ የአውሮፓ አንድነት የሚያገኙት ገንዘብ ስላለ በፈለጉበት ቦታ እያንዳንዷን ክሩን እዛ ሄደው ሰዎች ያስገባሉ። ሌላው ገንዘብ የለውም፣ ያን ለማድረግ አይችልም። የተቃዋሚዎቹ አንዳንድ ቦታ የሚችሉበት ቦታ ብቻ ነው፣ እንደ አዲስ አበባ፣ ሌሎች ከተማዎች እንደዚህ እነዚህ አለ እና ያንን በማድረግ እነሱ ሌሎች ሰዎች ሊቃወማቸው የማይችሉበት። ሁለተኛ ነገር ደግሞ እዛ ራቅ ያለ ቦታ መቆጣጠር አይቻልም። ለምሳሌ ብትመለከቱ ያለፈው ጊዜ ምርጫ በመጨረሻ የወጣ ሁኔታ ላይ እኔ አና ጎመሽን አነጋግሬያታለሁ። ያለፈው ጊዜ ስብሰባ ተጋብዤ እዚህ ሎስ አንጀለስ እጄ በነበረበት ጊዜ ስጠይቃት ይሄ የገረመኝ ነገር አለች፣ ጎጃም፣ ጎንደር፣ ደቡብ በየቦታው እጃለሁ አለች። ሰው ተሰልፎ ሁሉን ስንጠይቅ እኛ ቅንጅትን ነው የምንደግፈው፣ እኛ ህብረትን ነው የምንደግፈው ነው የሚሉት አለች። በመጨረሻ ውጤቱ ሲመጣ ማን ነው የኢህአዴግ አሸነፈ ብለው በቃ ሲወጡ ማመን አቃተኝ አለች። እሷ ራሷ እንግዲህ እነሱ መቼም በጣም በዚህ በዲሞክራሲ የማመናቸው ጥንካሬ ብዙ ስለሆነ ስመጣ አለች አንድ ጀርመን እዛ እንደዚህ ተቆጣጣሪ ይህንን ምርጫን የሚመለከት ከኔ ጋራ እዛ እንትን ስንል እሱ ሶሻል ዴሞክራት ነው። ይህ ምርጫ እኮ ጨዋታ ነው፣ እነዚህ እኮ አሁን አፍሪካ መስላቸዋል እንጂ የጨዋታ ነው ይል ነበር አለች። ይህንን ህዝብ የኢትዮጵያ ህዝብ ቆሞ 24 ሰዓት ቆሞ አምነው ይሄ እዚህ ቆሜ ሄጄ ድምፄን ሰጥቼ ይህንን ሁኔታ ምለውጥ ከሆነ ብሎ አምነው የሚያደርገውን ሲያይ ከዛሬ ጀምሮ አምኜበታለሁ በዴሞክራሲ አለኝ አለች። በመጨረሻ ሲመጣ ግን ውጤቱ የተለየ ሆነ። እኛ የነበርንበት እኛ የምንቆጣጠርበት እኛ የምናይበት በሙሉ ወይንም ቅንጅት ወይንም ህብረት ወይንም እንደዚህ ያሉት ናቸው ያሸንፏል። እኛ የሌለንበት በሙሉ ፈረንጆች የሌሉበት አለ ፈረንጅ ብላ እሷ እንዳሁም በምንም ነገሩ በደንብ ገብታታል። ፈረንጅ ያልሄደበት ቦታ በሙሉ ኢህአዴግ አሸንፋለች። ይሄ በምንድን ነው ሊሆን የሚችለው? ማነው የሚቆጣጠር የለም በዛ ቦታ። እንደነገርኳችሁ እነዛ ሰዎች የቀበሌ ሰዎች የኢህአዴግ ሰዎች ናቸው፣ የመንግስት ሰዎች ናቸው። እነዚህ ሰዎች ስራ ነው ለነሱ። ሲጠየቁ ለምንድን ነው ለምሳሌ ምርጫውን ስታደርጉ አይታችሁ ከሌሎቹም ጋራ ሌሎቹ እንዳይጎዱ ህዝብ እንዲመርጭ ስናገር እንዴት እንደዚህ አደርጋል? እኔ እኛ እንድናሸንፍ ነው የምፈልግ። ለምን እንዴ ማን ሰው ያሰጠኛል አለ እዛ ይላሉ አለ። እነዛ የቀበሌ ሰዎች ጠረንጃ ይዘው የሚሄዱ ሰዎችን የሚያስፈራሩ ሶስተኛ ነገር ደግሞ ለምሳሌ ማዳበሪያ እነሱ ናቸው የሚሰጡት። ማዳበሪያ እንግዲህ ገበሬውን በኢትዮጵያ ውስጥ አስለምደውታል እና ያንን ማዳበሪያ በብድር ነው የሚሰጧቸው። ያንን ማዳበሪያ ካልከፈለ ምሳሌ አንዳንድ ጊዜ አድርጎም እህሉ በደንብ አያወጣለት ይችላል፣ ገንዘቡን ሸጦ ለመመለስ የማይችል ይሆናል። ያ በሚሆንበት ጊዜ የኢህአዴግ ደጋፊ የሆነ እንደሆነ ያልፉታል፣ ወይንም በሚመጣ ጊዜ ትከፍላለህ ይላሉ ወይንም ተረስቶ ይቀራል። የእነሱ ተቃዋሚ የሆነውን ቀጥታ ወደ እስር ቤት ነው የሚከቱት። እና እኔ እስር ቤት ያስገቡኛል የማዳበሪያ ካልከፈልክ ብለው እንዴት አድርጌ እንቢላለሁ ይላል። በጠቅላላው ከመጀመሪያ እስከ መጨረሻ ድረስ በዚህ አይነት ሁኔታ ነው ሲሰሩት የነበረ እና ማነው ይህ ምርጫ የተባለው አሁን የሚናገረው ከ1991 በፈረንጅ አቆጣጠር እስከ መጨረሻ እስከ 2005 ድረስ ባለው በዚህ ሁኔታ ሲካሄድ የነበረ ነው። ለምሳሌ የማፈራራቱ ሁኔታ በቀላሉ የሚታይ አይደለም። አንዳንዱ ቦታ በእንት አንዳንዱ ቦታ በጠመንጃ እኛን የምትቃወም ከሆነ ለህይወትህ ማሰብ አለብህ እያሉ በተለይ ደግሞ የደጋፊ ሆነው ለምሳሌ ለመቆጣጠር የሚሄዱ ሰዎች እነሱ ራሳቸውን ይህንን ስራ ካላቆምክ እርምጃ እንወስድብሃለን። ለምሳሌ በሀዲያ ውስጥ ስንት ሰው ነው የተገደለ? ከ200 ሰው በላይ ነው የተገደለ። በዚህ በምርጫ ጉዳይ እነሱ መቼም በእውነቱ አንድ የኮራሁባቸው ከኢትዮጵያ ህዝብ ቢኖር እነሱን ነው። እስከ መጨረሻ ድረስ ተቋቁሞ በወዲህ ወደ ወዲህ በማይነቃነቅ ሁኔታ እኛ በፈለግነው የሚሄደው እንጂ እናቱ በምትፈለግ አይደለም። ሲገደሉ ቦምብ እያፈነዱባቸው አንድ ቦታ አንደኛውን ቦምብ ወርውረውበት 6 ሰው ከሱ ጋር ተገደል ከነ ቤተሰቡ በሚበላበት ሁኔታ ለምርጫ የሚወዳደረው አንዳንዶቹን ደግሞ ሽማግሌ ሁሉ ይልኩባቸዋል። ሽማግሌ በኢትዮጵያ ህዝብ በዚህ ያምናል እንደምታውቁት፣ ቄሶች ወይም ሼኮች በዛ በባህሉ መሰረት ሄዳችሁ ለምኑ እንትን በሉ ረተዉ። ምክንያቱም ይህንን ምርጫ ሌላ ሰው ከተመረጠ ኢህአዴግ ሰው ሳይሆን ሌላ ሰው ከተመረጠ እንደተለመደው ቀይ ሽብር ሊመጣ ነው። እነዚህ ሰዎች የቀይ ሽብር ሰዎች ናቸው፣ ድረግ የሚወስዱ ሰዎች ናቸው፣ በቃ ወንበዴዎች ናቸው። እና በመጨረሻ ያን ጊዜ የነበረው የቀይ ሽብር ሁኔታ ስለሚመጣ ተጠንቀቁ ይላቸዋል እነዚህ ሰዎች። እና ሄደው ሽማግሌዎቹና ቄሶቹ ሁሉ ኧረ ተው አትግባ፣ ምክንያቱም ሌሎች የዘመጡ እንደሆነ እነዚህ ሰዎች ያንን ደግሞ እንደገና ሊያመጡብን ነው እያሉ እያፈራሩ ነው ሰዎችን እንትን የሚያደርጉት። እና በጠቅላላው ምርጫውን በሚያካሄዱበት ጊዜ ለምሳሌ አንዳንዶቹ በጠመንጃ ማስፈራራት ብቻ ሳይሆን ዘመዶቻቸውን ራሳቸውን የገደሉባቸው ሰዎች አሉ። ልክ እንደ በዚህ ሀገር ለምሳሌ አንድ ወንበር የሆኑት ማፊያዎች እንደሚያደርጉት በዛ አይነት ሁኔታ እኔ ቤተሰቤ እንዲጎዳብኝ አልፈልግም እያሉ በዛ ሁኔታ የሚሄዱ ሰዎች አሉ። ሁለተኛ ነገር ደግሞ ተቃዋሚዎቹ ምንድን ነው የሚሉት? እነዚህ ሰዎች በድሮም ጊዜ የኢትዮጵያ የመንግስት አለማርያም ፓርቲ የእነሱ ሰዎች ናቸው። ስሙን ለውጠው የስሙን የፓርቲውን ስም ለውጠው መጡ እንጂ እነሱ ናቸው እና እነሱ ነው የምትመርጠው ይላቸዋል። ደግሞ በተጨማሪ እኛ 17 ዓመት ታግለን እኮ ስልጣን የያዝነው እዚህ ድረስ የደረስነው በቀላሉ አይደለም። እንዲህ በቀላሉ ትቼ የማወጣ ይመስልሃል ይላቸዋል ሰዎቹ። እንግዲህ ዴሞክራሲ ምን ያህል እንደሚያውቁ እንግዲህ በዚህ ሰዎች ተመልከቱ፣ በዚህ አይነት ሁኔታ እና እስር ቤት በማስገባት ከስራ በማባረር እነሱን የማይደግፈውን ወይም ደግሞ ለተቃዋሚ የሚወዳደረውን ደግሞ አንዳንዶቹን ከዚህ የተነቃነቅክ እንደሆነ ከዚህ ቦታ እኔ ሳልፈቅድ የሄድክ እንደሆነ ቀጥታ ንብረትህን እወስድብሃለሁ እያሉ የሚያስፈራራቸው፣ ድንጋይ እየተወረወረባቸው እየተደበደቡ በመኪና ላይ ባሉ እነሱ በሚሄዱበት ቦታ ሁሉ እየተደበደቡ ከዛ በቃ ህይወታቸው በሙሉ ወያኔን ካልደገፉ ኢህአዴግን ካልደገፉ እንደሚጠፋ ስለሚያደርጓቸው ሰዎቹ በፍርሃት ነው የሚያደርጉትን ነገር ሁሉ የሚያደርጉት። እና ለምሳሌ አሁን ወደዚህ ወደ 2005 ምርጫ ስንመጣ በተደረገው ቅድም አና ጎሜሽ ነገረችኝ ባልኳቸው መሰረት እነሱ በነበሩበት እነሱ በተቆጣጠሩበት ቦታ ተቃዋሚ ያሸንፍ እነሱ ከባለ ሀገር ሰው በማያከማይበት ቦታ ይዘው መጥተው እኛ አሸነፍን ሁለት ሶስተኛውን አሸነፍን ብለው ሲናገሩ የቅንጅት ሰዎችን ወስደው ደግሞ እስር ቤት ማስገባት ብቻ ሳይሆን ዘር ለማጥፋት ብለው ይሄ ወንድማችንን ራሱን ፕሮፌሰር ማሞ ራሱን ጭምር ነው የከሰሱት። በዚህ አይነት ሁኔታ የሚያስገርሙ ሰዎች ናቸው። ፕሮፌሰር መስፍን ለማርያም የኔ አስተማሪ የነበረ በቅርብ አብሬም የሰራ ሰው ነው፣ የማውቀው ሰው ነው። ለኢትዮጵያ ሕዝብ የሚጨነቅ ኦሮሞ፣ ትግሬ፣ ጉራጌ በሚባል መሄድ የለብንም የሚል ሰው ህይወቱን በሙሉ በዚህ አይነት የሚናገረውን ሰው ዘር ማጥፋት ብለው የሚከሱ አይነት ሰዎች ናቸው። እና በዚህ አይነት ሂደት በሚሄዱበት ጊዜ የኢትዮጵያን ህልውና አጥፍተዋል። የምርጫ ደግሞ የቀልዱ የእንትኑ የሁኔታው ነገር የሚያደርጉበት ሁኔታ የሚያስገርም ነው። ለምሳሌ አሁን በምርጫው የኢህአዴግ ሰዎች የነበሩ ባለስልጣን የነበሩት ለምሳሌ ኩማ ደመቅሳ የኢህአዴግ ሰው የፕሬዚደንት የኦሮሚያ ፕሬዚደንት የነበረው ሲሸነፍ በግድ ተሸነፈ። ነገር ግን እንደገና ይቆጠር ተባለና እንደገና እንዳሸንፍ አደረጉት። የሚያስገርም ነው። ይህ እንግዲህ ምርጫው የሚባለው ጀነራል አብደላ ገመዳ የሚባለው የኦፒዲዮ ሰው እሱ እንደገም እንደዚሁ እንዲያውም እሱ ራሱ ይናገር ነበር አሉ። በአካባቢው በምርጫ በሚወዳደርበት ጊዜ ሌላ ቀርቶ አባቴም እንኳ ድምፅ አልሰጠኝም እያሉ ይናገር ነበር አሉ። በመሀል ሀሳብ ለውጠው ኮረጆውን ሄደው በጉልበት ወስደው በጠረንጃ ወስደው ቆጠርን አሉና አሸነፈ አሉ። በረከት ስምኦን በዚህ አይነት ሁኔታ ነው። የበረከት ስምኦን ተሸንፎ ማን የሚያውቀው የተጠላ ሰው የሆነ ሰው ያልፈለገውን ሰው እንደገና እንዲመረጥ ነው አደረጉት። እና ከመጀመሪያ እስከ መጨረሻ ድረስ ምርጫው የተካሄደው በዚህ አይነት ሁኔታ ነው። ዴሞክራሲ የሚባል የቀልድ የጨዋታ ነው እንጂ የምንም ነገር አይደለም። እና መቼም በዚሁ ላቆመውና ምክንያቱም ጊዜ ጉዳይ አለ፣ ብዙ ለመናገር ይችል ነበረ። ምናልባት በጥያቄና በመልስ ብንናገር ይሻላል ሊገልጽ